ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል ትምህርት የእግዚአብሔር ቃል የክብር እምነት ማግኛ በሚል ርዕስ ላይ ተመሰረተ ነው። እሙን የሆነውን እግዚአብሔር ሳናስብ እግዚአብሔር የእምነት ማረፊያና ምክንያት ሳይሆን እምነት የሚባል ነገር እንዳለ መጽሐፍ ቅዱስ አያስተምርም። ሐዋርያው ጳውሎስ በሮሜ ምዕራፍ 10 ቁጥር 17 ላይ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው በማለት የተናገረው በጥንቃቄ ሊስተዋል የሚገባ ትልቅ እውነት ነው። ይህ ቃል በኋለኛው የመጀመሪያው ምዕተ ዓመት ላይ በነበረ ማኑስክሪፕት ላይ እንዲህ ሲል ተጽፏል፣ እምነት ከመስማት ነው፣ መስማትም በክርስቶስ ቃል ነው ይላል። ይህንን ትርጉም የእንግሊዝኛው ስታንዳርድ ቨርሽን እንደዚሁም ሌሎች ትርጉሞች ሲተረጉሙት ብዙዎቹ መስማት በእግዚአብሔር ቃል የሚለውን በክርስቶስ ቃል የሚለውን ይወስዱታል። የግሪክኛውን ትርጉም እንዳለ ቢወሰድ እምነት የሚመጣው ከመስማት ነው የሚል መልክ አለው። ይህንን ሁኔታ ዘ ባይብል ኖሌጅ ኮሜንታሪም ያሳያል። ልብ እንበል፣ እምነት የሚመጣው ከመስማት ብቻ ሳይሆን የግሪክኛው ቃል የሚያሳየው መስማቱ የሚገኘው ስለ ክርስቶስ ከሚባለው የወንጌል እውነት እንደሆነ እንመለከታለን። ስለዚህ እነዚህ ኤንሸንት የሆኑት ማኑስክሪፕቶች እንደሚያሳዩን እምነት ከመስማት ነው፣ መስማትም በክርስቶስ ቃል ነው የሚለው የሚሰማው ነገር ክርስቶስ ላይ ያተኮረ መሆኑን ያመለክተናል። እምነት ከወንጌል እውነት ጋር የተያያዘ ነው። በዚህ ስፍራ ሐዋርያው የሚያነሳው እምነት ደህንነት የሚያስገኘውን እምነት ነው። ስለዚህ ውድ አድማጮች ሐዋርያው ጳውሎስ እምነት ከመስማት ነው ሲል በክርስቶስ አምኖ መዳንን የሚመለከት እምነት መናገሩን ልብ ልንል ይገባል። እምነት ከመስማት ነው ሲል የእምነቱ ምንጩም ምክንያቱም ሰው የሚሰማው የጌታ ቃል መሆኑን በዚህ ውስጥ አበክረን ልናስብ ግድ ይለናል። ሐዋርያው የሚናገረው የክርስቶስን ወንጌል በመስማት የሚገኘው እምነት እንዲገኝ የእግዚአብሔር ቃል እግዚአብሔር የሚናገርበት በመሆኑ የተገኘ እምነት እንደሆነ እንድናስብ ያደርገናል። የእምነቱ አስተማማኝነት የቃሉ ባለቤት የሆነው እግዚአብሔር እሙንነት ነው። የሚነገረውን ነገር እውነተኛ ያደረገው የቃሉ ባለቤት የእግዚአብሔር እውነተኛነት ነው። የእግዚአብሔር ቃል ወደ እግዚአብሔር የሚያደርስ በክርስቶስ እንድናምን የሚያደርግ መልእክቱም ሆነ ውጤቱ ክርስቶስ የሆነ ቃል ነው። እምነት የሚገኘው ሰው በእግዚአብሔር ቃል እግዚአብሔርን ሲሰማ ነው። ሰው እግዚአብሔር ተናገረኝ ሳይል የሚሰማውን ቃል ከእግዚአብሔር ሳያገናኝ መጽሐፍ ቅዱስን በማንበብ ብቻ እምነት ሊኖረው አይችልም። መስማት የሚለው ቃል የመስማትን ተግባር ብቻ ሳይሆን የሚያሳየው የሚሰማውን የሚናገረውንም በሚመለከት ጉዳይ ነው። በሌላ አባባል ሰሚውን ብቻ ሳይሆን ተናጋሪውንም እንድናስብ የሚያደርግ ነው። በተለይ ሐዋርያው ጳውሎስ በዚህ ጥቅስ የሚሰማውን የገለጸበት ቃል ሬማ በሚል ቃል ሲሆን ይህ ቃል በአብዛኛው በስብከትና በንግግር የሚገለጥ ቃልን የሚያሳይ እንደሆነ እንመለከታለን። መስማት የሚለውን ቃል ከእምነት ጋር አያይዞ ሐዋርያው በገላትያ ምዕራፍ 3 ቁጥር 2 ላይ በመጠቀም ለገላትያ ሰዎች እንዲህ ይላል፣ ይህንን ብቻ ከእናንተ እንድማር ወዳለሁ፣ በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን ይላቸዋል። ያለ እምነት የሆነ መስማት ስለሚኖር ከእምነት ጋር በሆነ መስማት በማለት ወንጌልን የሰሙበትን ሁኔታ ልዩ ያደርገዋል። ስለዚህ በሮሜ 10 17 ላይ ትኩረት የሚሰጥበት ትርጉም ያለው የተነገረውን መልእክት መስማቱ ላይ እንደሆነ ልብ ልንል ያስፈልጋል። በዕብራውያን 3 7 ላይ ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉት ይላል። በሌላ አባባል መጽሐፍ ቅዱስን ያነበበ ሁሉ እምነት የለውም። መንፈሳዊውን እምነት የሚያገኙ ሰዎች ለማመን እግዚአብሔር የቃሉን ባለቤት ስፍራ ሲሰጡት እምነት ሊያገኙ እንደሚችሉ መረዳት አለብን። ከአንድ ሰው የተጻፈለትን ደብዳቤ ያነበበን ሰው ጸሐፊው ምን አለህ እንደምንል ሁሉ መጽሐፍ ቅዱስንም አንብበን እግዚአብሔር ይህን አለኝ ወይም እግዚአብሔር ይህን አለ የሚለውን ነገር ማግኘት መቻል አለብን። መጽሐፍ ቅዱስ የሚያስገኛቸውን መንፈሳዊ ጥቅሞች የምናገኘው እግዚአብሔርን መስማት ከቻልን ብቻ ነው። እምነት ከመስማት ከሆነ መስማት ማለት ምን ማለት ነው? የምንሰማው ነገር ሁሉ ለማመን ምክንያት እንደሆነ ሁሉ የምንሰማው ነገር ካላመን ነው አለማመናችንንም የመግለጥ ባህሪ እንዳለው ልናስብ እንችላለን። ማመን የጌታ ቃል የሚያስከትለው የጸጋ ስራ ነው። እምነት ምንጩ ከመስማት ስለሆነ የሰው ድርሻ በሰሚ ቦታ ላይ መሆንን እንደሆነ ከዚህ ከእግዚአብሔር ቃል እንመለከታለን። መስማት ከመታዘዝ ጋራ በብዙ መልኩ ይያዛል። ብዙ ጊዜ ሰዎች ከሌ ወይንም ከሊት እኔን አይሰሙኝም ሲሉ ሰዎቹ ንግግራችንን በድምጽ የመስማት ችግር አላቸው ማለትን ሳይሆን የሚያሳየው እኛ የምንለውን አለመቀበላቸውን፣ አለመታዘዛቸውን፣ አለማመናቸውን መግለጣችን ነው። መስማት የመታዘዝ ባህሪ ያለው በመሆኑ የዕብራዊው ጸሐፊ የተናገረውን የጌታን ቃል በአካል ጆሮ የሰማ ሁሉ በልቡ ሰማ አይባልም። ስለዚህ የጌታን ቃል ሰምተው ያላመኑ ሰዎች ሐዋርያው ጳውሎስ በሮሜ 10:16 ላይ ሲገልጣቸው እንደዚህ ይላል፣ ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላሉ። ሁሉም ሰምተዋል፣ የሰሙ አምነዋል፣ ያልሰሙ ግን የተገለጹበት ሁኔታ ቃሉን ሰምተው ያላመኑት አልታዘዙም በሚለው ቃል እንደተገለጡ እንመለከታለን። ስለዚህ ጌታ ሆይ ምስክርነታችንን ማናመነ ይላል። ያመኑት የታዘዙት ናቸው፣ ያላመኑት ግን ያልታዘዙ ናቸው ማለት ነው። ስለዚህ የጌታን ቃል የሰማ ያምናል፣ ያልሰማ የማይታዘዝ እምቢተኛ ነው ማለት ነው። በእምቢተኝነት ህይወት ያለ ሰው እምነትን መለማመድ አይችልም። ይህ የክርስትና እምነት መነሻና መዳኛ የሆነው እምነት እግዚአብሔር የዓለም መድኃኒት ባደረገው በኢየሱስ ክርስቶስ ሰዎች አምነው እንዲድኑ የሚያደርግ የእግዚአብሔር የፍቅርና የምህረት ወንጌል ነው። ስለዚህ የምናምነው የምንሰማው ይሄ ወንጌል የእግዚአብሔር የፍቅር ወንጌል የምህረት ወንጌል ነው። ይህንን ወንጌል ያመኑ እምነታቸው የወንጌሉ መልእክት በሆነው በክርስቶስ ኢየሱስ ላይ ነው ማለት ነው። ስለዚህ በመስማት የሚገኘው ሐዋርያው ጳውሎስ የሚናገረው እምነት ምን አይነት ነው ብለን ብናጠና ሐዋርያው ጳውሎስ ሰው ክርስቲያን ሊሆን የሚችልበትን ምክንያት ሲናገር በኤፌሶ ምዕራፍ 1 ቁጥር 13 ላይ እንዲህ ይላል፣ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። የእውነትን ቃል የመዳናችንን ወንጌል ሰምተን በክርስቶስ አምነን በተስፋው መንፈስ በመንፈስ ቅዱስ እንታተማለን። ስለዚህ የወንጌል መልእክት የሰው መስማት፣ በኢየሱስ ክርስቶስ ማመን፣ በተስፋው መንፈስ በመንፈስ ቅዱስ መታተም እንዴት የተያዙ እንደሆኑ እንመለከታለን። ልብ እንበል፣ ማህተም ነው የተባለው መንፈስ ቅዱስ መያዣ ሆኖ የሚሰጠን በኢየሱስ ክርስቶስ ካመንን ነው። በኢየሱስ ክርስቶስ ልናምን የምንችለው የመዳናችንን ወንጌል ሰምተን ነው። እንዲህ በመሰለ መንገድ የምናምነው እምነት በመጽሐፍ ቅዱስ ውስጥ የክብር እምነት ይባላል። ሐዋርያው ጴጥሮስ እንዲህ ያለውን የክብር እምነት የሚያገኙ በጌታ በኢየሱስ ክርስቶስ ሥራ የጸደቁ ሁሉ እንደሆኑ ይናገራል። እንደዚህ ይላል ሐዋርያው ጴጥሮስ በመልእክቱ ላይ፣ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነት ላገኙ ይላል። የተካከለ የክብር እምነት ላገኙ ይላል። ሐዋርያው ጴጥሮስ ይህንን እምነት የሚያስገኘው የመዳናችንን ወንጌል የኢየሱስን ሞትና ትንሣኤ የእርሱን አዳኝነትና መድኃኒትነት ሰምተን እንጂ ሌላ ምንም ሰምተን የሚገኝ እንዳልሆነ ውድ አድማጮች ልብ ልንል ይገባል። የክብር እምነት የክርስትና መሠረት የሚጣልበት ሰው መድኃኒቱ የሆነውን ኢየሱስን አምኖ የሚድንበት የእግዚአብሔርን ልጅነትና ሰማያዊ ዜግነት የሚገኝበት የክርስትና ሕይወት መሠረት ነው። በዚህ እምነት እግዚአብሔር አባታችን እኛም ልጆቹ ሆነን የምንኖርበት መንፈሳዊና ሰማያዊ ሕይወት የሚጀመርበት እምነት ነው። የእግዚአብሔር ስም የተባረከ ይሁን። የክብር እምነት በጤናማ ወንጌል ከምንም ሳይሸቀጥ ለብቻው በጥራት ከተሰበከ የክርስቶስ ኢየሱስን ክብር ኃጢአት ባጨለመው በሰው ልብ ያበራል። እግዚአብሔር የተመሰገነ ይሁን። የክብር እምነት በጤናማ ሁኔታ በሰዎች ሕይወት ውስጥ እንዲገኝ የሚያስችለው የክብሩ ወንጌል ብርሃን የሚያበራውን ወንጌል ከምንም ነገር ጋር ሳይሸቀጥ ሳይበረዝ በጤናማ ሁኔታ ከተሰበከ ነው። በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 1 እስከ 6 ሐዋርያ ጳውሎስ እንዲህ ይላል፣ ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቀልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሁሌና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ ክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። እንዴት ያለ እጅግ የከበረ ቃል ነው ይህ ቃል! በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል ጳውሎስ። ይህንን የክብር እምነት የሚያስገኘውን ወንጌል ያገለገሉት ሐዋርያት ምን እንደሚሉ ልብ ትላላችሁ ውድ አድማጮች? የዚህ ወንጌል አገልጋዮች ራሳቸውን የሚመለከቱት ተቀባን እያሉ ጉራቸውን እየቸረቸሩ ሳይሆን ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን እያሉ ነው የሚገልጡት። ደግሞም ውድ ወገኖቼ በዚህ ቦታ ላይ ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ነው ያሉት። ደግሞም ውድ አድማጮች ልብ በሉ፣ ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን ነው ያሉት። እነዚህ የጌታ ባሪያዎች የክብርን ወንጌል የክብርን እምነት የሚያስገኘውን የክብሩን ብርሃን የሚገልጠውን ወንጌል የሚያገለግሉት ራሳቸውን የማይሰብኩ ራሳቸውን ለወንጌል ባሪያዎች ያደረጉ ውድ ወገኖቼ ከእግዚአብሔር ምህረት እንደተቀበሉ የሚያምኑ ናቸው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ውድ አድማጮች የተባረከውን የእግዚአብሔር ልጅ ወንጌል የሚሰብኩ ሁሉ ሰባኪ ሊሆኑ የሚበቁት እግዚአብሔር ምህረት ስለሰጣቸው እንደሆነ እንመለከታለን። ጳውሎስ እስጢፋኖስ ሲገደል የተባበረ ነው። ጴጥሮስ ጌታን የካደ ነበር። ጴጥሮስ እኛ ከተቀበልነው የክብር እምነት ጋር ተካፋዮች የሆናችሁት እያለ የሚጽፍላቸውን ክርስቲያኖች ሁሉ የዚያ የክብር እምነት ተካፋዮች የሆኑበትን ምክንያት የኢየሱስ ክርስቶስን ጽድቅ ለሱም ለነሱም የሚሆን እንደሆነ በማመን ይቆጥረላቸዋል። ሐዋርያ ጳውሎስ ደግሞ እኛ በልባችሁ የበራውን የክብሩን ወንጌል የምናገለግለው እግዚአብሔር ምህረት ስለሰጠን ነው ይላል። ውድ አድማጮች ሐዋርያው ጴጥሮስም ሆነ ሐዋርያው ጳውሎስ እንደዚህ ባለ አይነት ጨዋነትና መንፈሳዊ ጥራት ሊናገሩና ሊያገለግሉ እንዴት ቻሉ? ሐዋርያው ጳውሎስ ከላይ እንዳመለከትኩት የሚናገራቸው መሰረታዊ ነጥቦች ልብ ልንል ይገባል። ነገር ግን የሚያሳፍረውን ስውር ነገር ጥለናል፣ በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቀልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ውድ አድማጮች እነዚህ ሐዋርያቶች በዚህ ቦታ ላይ እንደሚናገሩት የሚያሳፍረውን ስውር ነገር ሰው የማያየው በልባቸው እግዚአብሔር የሚያቀውን ህሊናቸው የሚመሰክረውን የጣሉ በተንኮል የማይመላለሱ የእግዚአብሔርንም ቃል በውሸት የማይቀላቅሉ የሆኑ አገልጋዮች ስለሆኑና በእግዚአብሔርና በሰው ፊት በንጹህ ህሊና ስለሚመላለሱ እንደሆነ እንመለከታለን። ውድ አድማጮች የክርስቶስ የክብሩ ወንጌል ብርሃን ከምንም ነገር ጋር ሳይቀላቀል ሳይሸቀጥ ሳይበረዝ የጌታን ክብር በልባችን ካላበራ የክርስትና አጀማመራችን የሚመሰረትበት የክብር እምነት ሊኖረን አይችልም። ስለዚህ እነዚህ የወንጌል አገልጋዮች የጌታን ቃል ሳይሸቅጡ ሳይቀላቅሉ ራሳቸውን በእግዚአብሔር ፊት በንጹህ ህሊና ያመላለሱ ተንኮልን ከውስጣቸው የሚያሳፍር ድብቅ ስውር የሆነ ነገርን እያስወገዱ ያገለገሉት አገልግሎት ነው የክብርን እምነት የሚያመጣው የክብር ወንጌል ብርሃን በሰዎች ልብ ውስጥ ብርሃኑን የሚያበራ በሕይወታቸው የተደበቀ ስውር ምክንያት የላቸው ምህረት የተቀበሉ አገልጋዮች ብቻ መሆናቸውን የሚያውቁ ናቸው። መከበርን በወንጌል መነገድን እንዲሁም በግብዝነትና በማጭበርበር መመላለስን ከልባቸው የጣሉ ናቸው። የሚያሳፍር ህይወትን በኃጢአት በርኩሰትና በዓለማዊ ምኞት የተለከፉ አይደሉም። ደግሞም በተንኮል ጌታን ቃል አይናገሩም፣ አያስተምሩ። የሚሰብኩት ወንጌል የክርስቶስን የክብር ብርሃን ብቻ እንዲያበራ ወንጌሉን የራሳቸው መልእክተኛ የምኞታቸውና የፈቃዳቸው ማስፈጸሚያ አያደርጉትም። ይህንን በምን ያውቃሉ? በሰውም በእግዚአብሔርም ፊት ህሊናቸው ንጹህ ነው። በንጹህ ህሊና ጌታን የሚጠሩና ከሚጠሩት ጋር የሚኖሩ ናቸው። በአንደኛ ጢሞቴዎስ 3:9 ላይ ነውረኛ እረብ የማይወዱ በንጹህ ህሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል ይላል። ነውረኛ ረብ እየወደደ ቤተ ክርስቲያንን የእግዚአብሔርን ሕዝብ ለመበዝበዝና ለመግፈፍ ደግሞም በቤተ ክርስቲያን ስምና ክብርን እየፈለግን የሃይማኖትን ምስጢር የጌታን ቃል መጠበቅና ማገልገል አስቸጋሪ ነው። የጌታን ክብር የጋረደው ይህ በደላችን ከኛ በንስሐ ካልተወገደ በመዝሙር ብንታጀብ አገልግሎታችንን በተኮረጀ ያሰባበክ ስታይል ብናቀርብ የጌታን ክብር የሚገልጠውን ወንጌል መስበክ ማስተማር አንችልም። ዛሬ ቤተ ክርስቲያን የክብር እምነት ተቃራኒ በሆነው በውርደት እምነት ተሞልታለች። የተንኮል ወንጌልን በሚሰብኩ ስውር በሆነ ግላዊ አጀንዳ በተያዙ እንዲሁም በሚያሳፍር ህይወት በተሞሉ ጉረኛ ትምክተኛ በሆኑ ሰባኪዎች ወንጌል ሲሰበክ የጌታ ክብር ሊገለጥ አይችልም። እግዚአብሔር ቀናተኛ የሆነው አምላክ የክብሩን ወንጌል ብርሃን ከተቀየጠ ነገር ጋር ለውሶ ሊያመጣልን አይችልም። የተቀባውን መሲህ መስበኩን ትተን ከምናገለግለው ህዝብ የተሻልንበት አንዳች የሚቆጠር ነገር ሳይኖረን አፈር አፈር የሚለውን የራሳችንን ክብር የክርስቶስ ወንጌል በሚሰበክበት መድረክ ላይ ጉራችንን የምንደረድርበት ዘመን ነው። በትምህርት ቢሆን በሌላ በየትኛው መስፈርት የተሻልንበት አንዲት የሚቆጠር ነገር የሌለን የጌታችንን ወንጌል ለመስበክ የተጠራንበትን ምህረትና ጸጋ ባስረሳን ውድ አድማጮቼ በስጋችን ጭቅቅት ባደፈ ህሊናችን ነው ዛሬ የምናገለግለው። እንዲህ ባለ መንገድ የክብር እምነት ሳይሆን የሚገኘው የውርደት እምነት ነው። ጌታ ያልጠራቸው ቤተ ክርስቲያንን ለማድህየት ሰይጣን የቀባቸው የክብሩ ብርሃን የሚበራበትን ወንጌል በምድራዊ ወንጌል ቀላቅለው የሚያገለግሉ አገልጋዮች ጥሪያቸው ለመንፈሳዊ ድህነት ምክንያት የሆነ ወንጌል እንደሚያገለግሉ ምስክርነታቸውም ንግግራቸውም ፍሬያቸውም ሁሉ ይህንኑ ያሳያል። የክብር እምነት የሚያስገኘውን የክርስቶስን የክብር ወንጌል ብርሃን ውድ አድማጮች የሚያበራውን ወንጌል ለማመንና ለማገልገል ስውር ከሆነ ተንኮል ካለበት ህሊናን ከሚያሳድፍና ወንጌልን እንድንሸጥ ከሚያደርገን ሁሉ ራሳችንን ማንጻት አለብን። እንቢ ብንል የወንጌሉ ባለቤት ሞቶ የተነሳው የሳት ነበልባል አይኖች ያሉት የቤተ ክርስቲያን ራስ የሆነው ጌታ በቤቱ የሚፈርድበት ዘመን ይመጣል። ጊዜው ቅርብ ነው። ውድ አድማጮች ምን አይነት እምነት ትፈልጋላችሁ? የክብር እምነት ወይስ የውርደት እምነት? የእስራኤል ክብር ለአዛብ ሁሉን የሚገልጠው ብርሃን የተባለው የእግዚአብሔር ልጅ ኢየሱስ ክርስቶስ ለእስራኤል ሕዝብ ሊገለጥ ባለበት ጊዜ እርሱ ሊመላለስበት በሚገባው በሰው ልብ ውስጥ መንገድ ጠራጊ ሆኖ የተሰበከው ዮሐንስ መጥምቁ በሰበከው ስብከት በጠራው ጥሪ በእኔም በጌታ ጸጋ እጠራችኋለሁ ውድ ወገኖቼ። ተራራው ልባችንን ዝቅ እናድርግ። ኮረብታው ልባችንን ዝቅ እናድርግ። ሸለቆውንና ስርጓጉጥ ነገር የሞላበትን በተንኮልና በክፋት የተሞላውን ልባችንን ሜዳ አድርገን ለጌታ እናስተካክልለት። የክብሩን ወንጌል ብርሃን በማየት በመስማት የሚገኘውን መዳን በጥራት በሕይወታችን አግኝተን በጥራት በእግዚአብሔር ፊት ለመመላለስ እንድንችል ውስጣችን ያለውን ተንኮልና ክፋት ሁሉ እናስወግድ። ለክብር ጌታ የማይመቸውን ሸለቆውን ስርጓጉጥ የሆነ ውስጣዊ ሕይወታችን በንስሐ ካስወገድን ጌታችን ክብሩን ይገልጠልናል። ወዳድማጮች የመንፈስ ቅዱስ ፍሬም ሆነ መንፈስ ቅዱስ የሚገለጥባቸው የጸጋ ስጦታዎች የሚሰሩት የክብርን እምነት መሰረት ባደረገው ኪዳን ውስጥ ነው። እደግምላችኋለሁ ወዳድማጮች የመንፈስ ቅዱስ ፍሬም ሆነ መንፈስ ቅዱስ የሚገለጥባቸው የጸጋ ስጦታዎች የሚሰሩት የክብርን እምነት መሰረት ባደረገው ኪዳን ውስጥ ነው። የክብር እምነትን በውርደት እምነት በተካ ወንጀለኛ ወንጌል የክርስቶስ ተቃዋሚ መንፈስ የሐሰት መንፈስ በቤተ ክርስቲያን ይሰራል እንጂ የክርስቶስ መንፈስ አይደለም የሚሰራው። የሐሰትና የእውነተኛ መንፈስ መለኪያውም ሆነ መስፈርቱ ኢየሱስ ክርስቶስ ነው። ከክብር ወንጌል ትምህርት ጋር የተጣላና የሚቃረን በእይታውም ሆነ በውጤቱ ክርስቶስን መምሰልና ወደ እግዚአብሔር ፍጹም ሙላት የማያደርስ ከሆነ ያ መንፈሳዊ አሰራርም ሆነ ያ መንፈሳዊ ፍሬ የተሳሳተ ነው። የጌታ ቃል እንዲህ ይላል በሁለተኛ ዮሐንስ ምዕራፍ 1 ከቁጥር 7 እስከ 9 ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው። ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት። ወዳድማጮች የክርስቶስ ትምህርት የክብሩ ወንጌል ትምህርት ነው። ያ የክብር ወንጌል የክርስቶስን የክብር ብርሃን የሚያበራ ነው። በዚያ በክርስቶስ የክብር ወንጌል በበራልን ብርሃን በክርስቶስ ትምህርት ልንኖርበት ይገባል። የክርስቶስን ትምህርት መሰረት ያላደረገ ትንቢት ቢሆን መንፈሳዊ አሰራር ቢሆን ከየትም ይምጣ ከየትም የማንም ይሁን የምንም ልንቀበለው የሚገባ አይደለም። ይህ ነገር በክብር እምነት የተጀመረው መንፈሳዊ ህይወታችንን የሚያጎድል እኛን ልንቀደስ ያለነውን የሚያረክስ ነው። ዛሬ ብዙዎች በጌታ ጸጋ ስም ንስሐ መግባት ያለባቸውን ሰዎች በጌታ ጸጋ ያጽናኑ ያለበት ጊዜ ነው። ዛሬ ብዙዎች ሰዎች በዓለማዊ ህይወት ተይዘው ይያሉ ከዓለማዊነት የሚያደነውን የክርስቶስን የክብር ወንጌል ብርሃን ሸቅጠው ዓለማዊ ምኞታቸው የሚያራምዱበትን ትምህርት የሚያስተምሩበት ዘመን ነው። ወዳድማጮች ስለዚህ የምንሰማቸውን ወንጌሎች የክርስቶስ ትምህርት ተብለው የሚቀርቡልንን ሁሉ ልንመረምራቸውና ልንጠይቃቸው ይገባል። ይህ ነገር በክብር እምነት የተጀመረውን መንፈሳዊ ህይወቴን የሚያጎለብት ነው? የሚቀድሰኝ ነው? ጌታን እንድመስል የሚያደርግ ነው? ወይስ የሚደልል ነው? የጌታን ጸጋ ለሴሰኛ ህይወታችን የሚያደርግ ነው? ዓለምን የሚያስገድ ነው? እግዚአብሔርን መምሰልን በመንፈስ ቅዱስ መመላለስን ስጋችንን እየጎሰምን እንድንኖር ያደርጋል? እነዚህ ጥያቄዎች መመለስ አለባቸው። ጌታ ኢየሱስ የሞተው የኃጢአታችን ዕዳ ከፋይ ብቻ ሊሆን ሳይሆን የእግዚአብሔር ቃል በኤፌሶን ምዕራፍ 5 ቁጥር 27 ላይ እንደሚነግረን እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተ ክርስቲያንን ለራሱ እንዲያቀርብ ፈለገ ይላል። ውድ አድማጮች ዛሬ በሕይወታችሁ ጌታን ተቀበልን አምኜዋለሁ የክብሩ ወንጌል ብርሃን በርቶልኝ የክብር እምነት በሕይወቴ አለ የምትሉ ሰዎች ካላችሁ እናንተ ኢየሱስ ክርስቶስ በቤቱ ከጠራችሁ ካዳናችሁ በኋላ ከእድፈት ያጸዳችሁ ነው በቃሉ? የፊት መጨማደድን ስጋትን ህሊናችሁ ውስጣችሁ የሚቆጠቁጣችሁን ድብቅ ህይወታችሁን የሚያስወግድ ጸጋ እየተቀበላችሁ ነው ወይስ እየተደለላችሁ ነው? እንግዲህ ውድ አድማጮች ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ ጢሞቴዎስ በጻፈለት መልእክት ውስጥ የሚለውን አነብላችኋለሁ። በትልቅም ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉ። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታውም የሚጠቅም ለበጎም ሥራ ሁሉ የተዘጋጀ ዕቃ ይሆናል። እናንተ ምን አይነት ዕቃ ነው መሆን የምትፈልጉት ወዳጆቼ? በአንድ ትልቅ ቤት ውስጥ ሐዋርያው ጳውሎስ እንዳለው የውርደት ቃና የክብር ቃ አለ ይላል። እምነታችን የክብር እምነት ነው ወይስ የውርደት እምነት ነው? ህይወታችንንና አኗኗራችንን ለመቀየር ምንችለው እምነታችን ሲቀየር ነው። የክብሩን ወንጌል ብርሃን የበራልንን ከህይወታችን ያደበዘዘብንን የስተትን ትምህርት ሁሉ መቃወም አለብን። ምክንያቱም ማንም ራሱን ከነዚህ ቢያነጻ ይላል። ከውርደት እምነት ከውርደት ህይወት ለመንጻት ለውርደት ህይወትና ለውርደት እምነት የዳረገንን ነገር ሁሉ ከህይወታችን ማስወገድ አለብን። ውድ አድማጮች ይህንን ልናደርግ እግዚአብሔር ማስተዋልን ይስጠን በጸጋውም ይደግፈን በኢየሱስ ክርስቶስ ስም አሜን።